በቅርቡ በትግራይ የተካሄደውን ወታደራዊ ግጭት ተከትሎ ኢትዮጵያ ያለችበትን ሁኔታና በግጭቱም ሂደት ሆነ በአጠቃላይ የሀገሪቱን ቀጣይ አቅጣጫ ለመዳሰስ የሚጥር ውይይት ነው። በኢትዮጵያ ሰላምና መረጋጋት እንዲመጣ የግጭቶቹ መንስኤዎች፣ ቀጣይ ፈተናዎችና ዘላቂ መፍትሄዎች ለማመላከት ጭምር የታለመም ነው። ተወያዮቹ አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃነ መዋ የዋሽንግተን ዲሲ ነዋሪ ናቸው። ዛሬ አዲስ አበባ ነው ያሉት። አሉላ ከበደ ነው ውይይቱን የመራው። የመጀመሪያውን ክፍል ይዞ ቀርቧል።
አቶ ይልማ አዳሙ፣ አቶ ብርሃነ መዋቅ፣ ልጆቼ ለጊዜያቸው አመሰግናለሁ። የምንነጋገረው የኢትዮጵያን ወቅታዊ ሁኔታም ዘለቄታውንም የሚመለከቱ ርዕሰ ጉዳዮች ላይ ነው። የኢትዮጵያ መንግስት ህግ ማስከበር በሚል የሚገልጸው ወታደራዊ ዘመቻ ማብቃቱን ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። ኢትዮጵያ መከላከያ ኃይል መቀሌንና አብዛኛውን የትግራይ ክልል ቢቆጣጠርም የህወሓት መሪዎች መቀሌን ለቀው ወደ ሌላ አካባቢ ቢሄዱም ከመቀሌ በስተሰሜን 60 ኪሎ ሜትሮች ርቀት ላይ በሁለት አካባቢዎች ውጊያው ቀጥሏል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለብሉምበርግ ተናግረዋል። እስኪ በቅድሚያ ሁኔታዎች ያሉበትን ይዞታ ብንመለከት፣ የኢትዮጵያ መንግስት ውጊያው ማብቃቱን ከገለጸ በኋላ ምንድን ነው አሁን ሁኔታ? እናንተ ስትታችሁ ድረስ በዚህ ደረጃ ማለት እንችላለን? ምናልባት ለስቃሴው ቀረብ ብለዋል አቶ ብርሃነ፣ አዲስ አበባ ነው ያሉትና እርሶን እናስቀድም።
እሺ፣ አመሰግናለሁ። በአሁኑ ጊዜ የተደረገው ነገር በመንግስት በኩል ህግ የማስከበር ስርዓት ነው ብሎ በወሰዳቸው እርምጃዎች እና በሌላ በኩል ደግሞ በህወሓት አመራሮች በመከላከያ ጦሩ ላይ በወሰዱት እርምጃ ምክንያት አጠቃላይ የኢትዮጵያ ህዝብ ስሜት ተቀስቅሶ ለመንግስት ሙሉ በሙሉ ድጋፉን ሰጥቶ መንግስትም እርምጃዎች ወስዶ እርምጃውም የህወሓት መቀመጫ የነበረውን መቀሌን እስከ ማስለቀቅ ድረስ መድረሱን ነው የተመለከት ነው። ከመጀመሪያው እንደሚታየው በመቀሌ በኩል የቲፒኤልኤፍ አመራሮች በጣም ጠንካራ የሆነ የጦርነት ዝግጅት ያደረጉ እንደነበርና አይበገሬ አቋም እንዳላቸው ነበረ ነገሩ የነበረው። ይህም ደግሞ በርካታ ሰዎችን የሚያሳስብ ነበረ። ምክንያቱም ከፍተኛ የሆነ እልቂት፣ አለበለዚያም ደግሞ ረዥም የሆነ ችግር ይፈጠራል የሚል ፍርሃት ነው የነበረው። እንደታሰበው እርቶ ሞተ ማለት አይደለም፣ ግን በቀላሉ የመከላከያ ኃይሉ መቀሌን ሊቆጣጠር የሚችልበት ደረጃ ላይ ደርሷል። እንግዲህ ይሄ ማለት መቀሌን ተቆጣጠረ ማለት ህወሓት ወደመ ማለት አይደለም ወይም ጠፋ ማለት አይደለም። ስለዚህ በአካባቢው እና አልፎ አልፎ ደግሞ በተለይ እስከ ተወሰነ ጊዜ ድረስ እንደዚህ አይነት ግጭቶች ሊፈጠሩ ይችላሉ ብዬ አምናለሁ። ይሄ ማለት አብዛኛው የትግራይ ክልል ወደ መረጋጋትና ወደ ሰላም ሊመጣ አይችልም ማለት አይደለም፣ ብዙም የሚያስፈራ አይደለም። ነገር ግን የሚጠበቅ ነገር ነው ብዬ እገምታለሁ።
መልካም፣ ተከታይ ነጥቦችን እናነሳለን። አቶ ይልማ፣ በቅድሚያ ግን ለዚሁ ለቀደመ ጥያቄ የእርስዎ አስተያየት እናስከተል።
እሺ፣ አመሰግናለሁ። በመሰረቱ ማንም ሀገር ቢሆን ጦርን አይሻም። ጦር አስከፊ ገጽታዎች አሉት። ሞት አለ፣ መፈናቀል አለ፣ የኢኮኖሚ ጥቃት አለ። እስከ ቤተሰብ ደረጃ ድረስ ጉዳት የሚያመጣ ስለሆነ ማንም ወደ ጦርነት መሄድ ይፈልጋል። በኢትዮጵያ ሁኔታ አሁን ያለውን የሰሞኑን ስናይ ዶክተር አብይ ይህ እንዳይሆን ከሁለት አመት በላይ ብዙ ጥረት አድርጓል። ከቲፒኤልኤፍ አመራሮች ጋር እና ዶክተር ደብረጽዮን ጋር ለኢትዮጵያ የሚበጅ ወደ ጦርነት የማይመራን ወደ ስምምነት የሚያደርሰን እባካችሁ እያለ በሽምግልና በሁሉም እና እንዲያውም የኢትዮጵያ ይህ ሰው ጠቅላይ ሚኒስትሩ ከልክ ያለፈ ትዕግስት ነው እና ይሄ ደግሞ ለእነሱ እንዲደራጁ እነሱ የጉልበተኝነት ስሜት እንዲኖራቸው ምክንያት ሆናል እያለ ሰው በጣም ቅሬታ ላይ ደርሶ ነበረ። ትዕግስት ጥሩ ነው፣ ከአንድ መሪ የሚጠበቅ ነገር ነው። እንደዚያም ሆኖ ግን የመጨረሻዋን መስመር ሲያልፉ ዶክተር አብይ ምንም አማራጭ አልነበረው። የሀገርን ህልውና ማስከበር አንዱ ቃል ኪዳን የገባበት መሀል ላይ ፈጽሞበት ነገር ስለሆነ ማንም መንግስት እንደሚያደርገው ያንን እርምጃ ወስዷል። እና የጦርነት ሁኔታው ባይኖር ባይከሰት ኑሮ እንዴት ምንኛ ደስ ባለ፣ ግን ሆኗል። እና ከዚህ በኋላ ያለው ሁኔታ ምንድን ነው? የብዙ ሀገሮችን ተመክሮ ምሳሌ ብንወስድ ጦርነት ያልተወሰነ እድሜ የለው። በጦርነት አገር አይረጋጋም። እና ህግን የማስከበር ጥፋተኞችን በህግ የመጠየቅ ሁኔታ እንደተጠበቀ ሆኖ የአሁኑ አካሄዳችን በትግራይ ውስጥ ብቻ ሳይሆን ይህን ወርቃማ አጋጣሚ ተጠቅመን የስምምነት መንገዶች እንዲከፈቱ የመግባባት መንገዶች እንዲከፈቱ የማድረግ ነው። ጦርነቱ ሆኗል፣ ጉዳት ደርሷል፣ ጥፋት ሆኗል። ወታደርን ከአመት እስከ አመት እዛ አቆይተህ እያንዳንዱ መንደር ማስጠበቅ አይቻልም። ቅድም ብርሃንም እንዳለው ይሄ ማለት ተሸንፈ ማለት ነው። የትግራይ ክልል ጠቅላላ ሰላም ይሆናል ማለት አይደለም። ግን ደግሞ አሁንም የንግግሩ መንፈስ አሁንም በጋራ ችግሮችን የመፍታት በትግራይ ህዝብ ውስጥ ደግሞ ለአርባ አመት ቢያንስ የሆነ የፕሮፓጋንዳ ጥረቶች የተደረጉበት ህዝብ ነው። የተመረዘ ነው አንዳንዱ አእምሮ ከህፃነት ጀምሮ ያለ እና ህዝቡን ከፓርቲው በመለየት ፓርቲው ለህዝቡ ምንም እንዳልጠቀመ የማሳመን የማስረዳት ስራ ወደ ጋራ መፍትሄ የመፈለግ መንገድ ይሆናል። የጦርነቱ ፌዝ ባያልቅም በጣም ተገቢ የሆነ ደረጃ ላይ የሚጠበቅ ደረጃ ላይ ደርሷል። ባጭር ጊዜ ያ መንድሮ ቁጥ
አለመጠናቀቁን መሰረት እናድርግና የሳምንቱ መግቢያ ላይ ጠቅላይ ሚኒስትሩ ያደረጉትን ንግግር፣ በህብረተሰቡ ዘንድ ያለውንም መንፈስ፣ ሌሎች ተጓዳኝ ጭብጦች እናነሳለን በዝርዝር። እስኪ በዓለም አቀፍ ደረጃ ያለውን እይታ ለመመርመር ሞክር። ዘመቻውን ማብቃት ጠቅላይ ሚኒስትሩ የተናገሩበትን ተከትሎ በህዝብ ዘንድ የተፈጠረው ስሜት ወይም ያለው ሀሳብ እና በጠቅላይ ሚኒስትሩ የተገለጸው ሌሎች በተለያዩ ደረጃዎች እየወሰዱ ስላሏቸው እርምጃዎች የገለጹትና በዓለም አቀፍ መገናኛ ብዙሃን የነገረውን ሁኔታ ላይ ያለው አስተያየት በዛሬው ዕለት የወጣውን የብሉምበርግ ዜና፣ ቀደም ሲል በቢቢሲ የወጣውን፣ በሮይተርስ የተገለጹት በኢትዮጵያ መንግስትና በህዝቡ ዘንድ ያለው አስተሳሰብ ልዩነት ለምን ይህን ያህል የሰፋ ሆነ? እናንተ እስከተረዳችሁ ድረስ ምንድን ነው ለዚህ መንስኤው? በእርግጥ እውነተኛው መረጃ በእነኚህ መገናኛ ብዙሃን የሚነገረው ነው ወይስ ሌላ ምክንያት ይኖር ይሆን? አቶ ብርሃነ፣
ከኢትዮጵያ ውጭ ያሉ ሶስተኛ ወገኖች ይህንን ጉዳይ የሚያዩበት እና አሁንም ደግሞ የሚገልጹበት ነገር ብዙም የሚያስገርም አይመስለኝም። በጣም ኮንቬንሽናል የሆነ አካሄድ ነው እየሄዱ ያሉት። በአፍሪካ በነሱ ግንዛቤ ማለት ነው ራሱን ለማስተዳደር ለመቆጣጠር የማይችል ሁሌም በነሱ ምክርና እርዳታ የሚንቀሳቀስ ህብረተሰብ ነው መንግስታቱ የሚሆን ህዝቡ የሚሆን እንደዛ ነው ብለው ነው የሚያምኑት። ሁሌም መፍትሄው ከነሱ ጋር እንደሚመጣ የችግሮች ሁሉ መፍትሄ ሁሉም ነገር እነሱ ላይ ዲፔንድ እንደምናደርግ ነው የሚያስቡት። ታስተውሉ እንደሆነ በኢትዮጵያና በኤርትራ መካከል የነበረው ያለመግባባት ለማስወገድ ከፍተኛ ጥረት አድርገዋል። ጥረት ማድረጋቸው ብቻ ሳይሆን በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ይህንን ጥረታቸውን በበለጠ በከፍተኛ ደረጃ በማካሄድ ኢትዮጵያና ኤርትራን ለማስታረቅ እጅግ በጣም ጓጉተው እንደነበረ በተለያዩ መንገዶች ይታያሉ። ኢንፋክት እንደውም ከፍተኛ የሆኑ በአፍሪካ ጉዳይ ላይ የሚሰሩ አማካሪ ድርጅቶች ሁሉ የብዙ ሚሊዮን ብር ፕሮጀክቶች ቀርጸው እንዴት ኢትዮጵያና ኤርትራን እንደሚያሸማግሉ እየተዘጋጁ ባሉበት ጊዜ ነው ኮንቬንሽናል ባልሆነ መንገድ በቀጥታ ሁለቱ መንግስታት ወደ ስምምነት የሄዱት። ይሄ የሚያሳየን ምንድን ነው? አሁን ኢትዮጵያ ውስጥ እየተካሄደ ያለው ነገር ቢዝነስ አዝ ዩዥዋል ያለ መሆኑን ወይም ደግሞ ከዚህ በፊት የሚታየው አይነት ያለ መሆኑን። ኢትዮጵያ ውስጥ ያለውም ችግር ደግሞ ሌሎቹ እንደሚያስቡት ሌሎች ሀገር ያለ ችግር አይነት ያለ መሆኑን በብሔርና ብሔረሰቦች መካከል ያለ ግጭት ወይም ደግሞ የመንግስት አወቃቀር፣ አደረጃጀት፣ የህዝብ ፍንቃተ ህሊና የመሳሰሉት ነገሮች ወደ ሲሪያ አይነት ችግር፣ እነዚህ የተመሰቃቀሉ አገሮች ችግር ውስጥ የሚያስገባ ይሆናል ብለው ነው የሚያስቡት። ይሄ እንግዲህ ኮንቬንሽናል ቲንኪንግ ነው። ነገር ግን ኢትዮጵያ ውስጥ ያለው ነገር የተለየ ነው። ባለፉት አመታት ውስጥ የህዝቡ ንቃተ ህሊና ከዛም አልፎ አመታት የዳበረ በህዝቡ መካከል ያለ ግንኙነት እነሱ ባሰቡት አይነት መንገድ የሚሄድ አይደለም። ስለዚህ እነሱ የሚወስዱት በአብዛኛው ለኛ ዜና የሚያገኙባቸው መንገዶች ለነሱ ከቀረቧቸው እና ከሚገምቱት በመነሳት እንጂ በቀጥታ መሬት ላይ ያለውን ጉዳይ የሚመለከተውን የቀጥታ ህዝብ የሚመለከት አይደለም። ሁለተኛ ደግሞ እነሱ ሁሌም ወገንተኛ ይሆናሉ። ከራሳቸው ጥቅም አንፃር የሚይዙት ወገን ይኖራልና የኢትዮጵያ መንግስት አካሄድ ባይጥማቸው ብዙም አያስደንቅም። ባለፈው ታስታውስ እንደሆነ ፕሬዚደንት ትራምፕ ኢትዮጵያንና ግብጽን ለማሸናገል በመኮሩበት ጊዜ ምን ያህል ኢትዮጵያ ላይ ንቀት እንደነበራቸው እና ሁሉንም ነገር በገንዘብና በኃይላቸው ሊያስፈጽሙ እንደሚችሉ አይነት ስሜት ነው ይዘው የሄዱት። የሌሎችም የአውሮፓ መንግስታትም ይሁን የተባበሩት አረብ መንግስታት የተለያዩ ኤጀንሲም ይሁን መንግስታት እንደዛ አይነት ስሜት ነው ያላቸው። ግን የሚዘነጓቸው ነገሮች ኢትዮጵያውያን በጣም ረጅም ታሪክ ያላቸው ለየት ያለ የእርስ በርስ የህዝብ ግንኙነት ያላቸው መሆኑን አይገነዘቡትም። ስለዚህ ነው ወደ ተሳሳተ የሚሄዱት። ሁለተኛው ነገር ደግሞ ምንድነው? ኢትዮጵያን በእነሱ ውሳኔ እነሱ በሚፈልጉት መንገድ ለማስኬድ የሚችሉ ይመስላቸዋል። በኢትዮጵያ ላይ ተጽዕኖ መጥተው የሚችሉ ይመስላቸዋል። በገንዘብም ይሁን በፖለቲካም ይሁን በሌላ ኢትዮጵያ ያለችበት ሁኔታ ግን ከዛ ውጪ ነው። እስከሚገባኝ ድረስ አሁን ያለው የኢትዮጵያ ህዝብ ስነልቡና የሚሆን የኢትዮጵያ መንግስት እና የህዝብ ግፊት ራሱ በመንግስት ላይ የሚያሳድረው የህዝብ ግፊት ተደራርበው ኢትዮጵያን በነጻ መታስብና ኢትዮጵያን በፈለጉት አይነት መንገድ ብቻ የሚሄዱ እንጂ በእነሱ ተጽዕኖ ምንም አይነት ነገር ሊፈጠር እንደማይችል ካለመገንዘባቸው የመነጨ ነው የሚመስለኝ።
መልካም። በአምስተኛው ዓለም አቀፉ ማህበረሰብ ተቋማት አገሮች የሚመለከቱበት ሁኔታ የመገናኛ ብዙሃንም ምንጭ የሚያደርግ የመገናኛ ብዙሃኑ ለየትኛውም ወገን ወገንተኛ መሆን እንደማይጠበቅበት ነፃና ገለልተኛ ዘጋቢ ትክክለኛ የምንጭ ነገር ወሳኝ ነውና በአንድ በኩል የኢትዮጵያ መንግስት ይህንን ወታደራዊ እርምጃ በሚያካሄድበት ጊዜ በአካባቢው የመገናኛ መስመሮች መቋረጣቸው ኢንተርኔት ስል ተደጋግሞ እንደሚገለጸው ቀጥታ ከቦታው መረጃ ማግኘት አልቻልንም የሚል ነው በመገናኛ ብዙሃን የሚገለጸው። በተጨማሪም በስፍራው ለመሄድ በቦታው ተገኝቶ ለመዘገብ አስቸጋሪ ሊያደርገው ይችላል። ከዚህ አንጻር የዛሬውን የብሉምበርግን ዘገባ ጨምሮ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካሉበት የሚሰጧቸው መረጃዎች ናቸው አልፎ አልፎ እንደምንጭ ነው የሚቀርቡት። በአብዛኛው ለሮይተርስ ነው ቃል አቀባያቸው አቶ ጌታቸው ረዳም የተናገሩት በትላንትና ምሽት በነት ወጥቷል። አሁንም ሁለት ወገኖችን ለሚመለከቱ ግራና ቀኝ ለሚያዩ በእርግጥ እውነቱ ምንድን ነው? የኢትዮጵያ መንግስት ከተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ጋር ስምምነት መፈራረም ገልጿል። UNHCR በትግራይ ተፈናቃዮችንና የሚገኙ ኤርትራውያን በዚህ በግጭቱ ለተጠመዱና አስፈላጊ እርዳታ ማግኘት ቻሉ በችግር ስለሚገኙ ወገኖች እርዳታ ለመስጠት መዘጋጀት በአካባቢ ለ5000 ሰዎች ንጹህ ውሃ፣ አልሚ ምግቦች፣ አልባሳትና ሌሎች አስፈላጊ ቁሳቁሶች ማከፋፈሉን ለአድምጽ ግልጽ አድርገዋል። እነኚህ ሁሉ በሚሰሙ ምንድነው ይሄን ሁኔታ የፈጠረው? አቶ ብርሃነ ባሉት ላይ አሰልማ
አቶ ብርሃነ ያነሳቸው ነጥቦች እንደተጠበቁ ሆነው እኔ ይሄንን ርዕስ በሚመለከት የሚያሳስቡኝ ሁኔታዎች አሉ። አንደኛ የውጭው ዓለም ታላላቅ ሀገሮች አውሮፓ፣ አሜሪካ፣ ቻይና እንደዛ ያሉ የሚለው አመለካከት እየተጠቃን ነው፣ ወገንተኝነት እየታየብን ነው የሚለው ነገር ከልክ በላይ እየተዛባ ሆኖ ነው ማለት ነው። ምክንያቱም ማንም ሀገር አሜሪካ ይሁን የአውሮፓ ሀገሮች ይሁኑ ከጥቅማቸው አንፃር ነው ወዳጅነትንም ማግለልንም የሚያዩት። በዚህ ረገድ በዲፕሎማሲው በኩል የሚደረጉ ጥረቶች ከሌሎች ሀገሮች ጋር ካለኝም ልምድ ከፍተኛ ልምድ አንፃር ሳየው የኛ የዲፕሎማሲ ስራ ቀሰስተኛ ነው፣ አይናፋር ነው፣ አግሬሲቭ አይደለም። እንደ ግብጽ አይነት ሀገሮች ያላቸውን የዲፕሎማሲ ክፍተት ብታዩ በእውቀት የተካኑ ብቻ ሳይሆን በአፍ ጭምር ሶሻላይዝ በማድረግ ጭምር የዲፕሎማቲክ ፋንክሽንስ ባሉበት ሄደው ወዳጅ በመግዛት ጭምር እንደዚህ ነው የሚሰራው። ራሳችንን እንደተጠቃሚ የምትሰራው ነገር በጣም የተዛባ ይመስለኛል። ሁለተኛው ነገር ደግሞ በዲፕሎማሲው በኩል ከምናደርገው ደካማ እንቅስቃሴ ባሻገር የማየው ምንድን ነው፣ እነዚህ የሚዲያ አውትሌቶች ለምንድን ነው የኢትዮጵያን ትክክለኛ እውነታ ማንጸባረቁት ስንል ደግሞ ናሬቲቭን አሳልፈን ሰጥተናል። የፖለቲካው ሂደት በየትኛው ገጽ መታየት ያለበት እንደሆነ የምንሰራው ስራ በቂ እና ብቃት ያለው መሆን አለበት። ሌላው ከኛ የተሻለ ሰርቶ በአባይ ጉዳይ ላይ ይሁን አሁን ባለው ኮንፍሊክት ላይ ይሁን የበለጠ ተሰሚነት አግኝቶ ከሆነ ናሬቲቭ ለሌሎቹ ሚዲያ አውትሌቶች ሌሎች ሀገሮች የተሻለ ሆኖ ከተገኘ እኛን ራሳችንን መመርመር አለበት። እኛ በቂ ስራ እየሰራን ነው ወይ? በቂ ኢንፎርሜሽን ፕሮቫይድ እያደረግን ነው ወይ? በንቃት ናሬቲቭን ለመቆጣጠር ሙከራ እያደረግን ነው? ሌላው ማንም አገር ተደማጭነት ይኖረው ዘንድ ተወዳጅነት ይኖረው ዘንድ ብቻውን የሚያደርገው እንቅስቃሴ ብቃት የለውም። በፕሮፌሽናሎች የተቀረጸ የፐብሊክና የፐብሊክ ሪሌሽንስ ስትራቴጂ ቢኖር ይገባል። ለዚህ የምናወጣው ወጪ በቀሳት መታየት አለበት። የሚፈለገውን አውጥተን ሪተርኑ በጣም ከፍተኛ ስለሆነ ወደ ከፍተኛ ደረጃ ላይ ወደ ከፍተኛ የመሰላል እርከን ላይ ስለሚያመጣን በዚህ ላይ የምንቆጥበው እንኳን ገንዘብ መኖር የለበትም። ሪተርኑ ብዙ ነው። እኛ ካላረግን ሌላው መንግስት ካደረገ ኦፍኮርስ የዛኛው መንግስት አቋም የዛኛው መንግስት ደጭናት የበለጠ ተሰሚነት ይኖረዋል። ሶስተኛው ደግሞ አንድ ሌላ የመጨረሻ ማንሳት የምፈልገው በዓለም አቀፍ ጦርነቶች ወይም ውዝግቦች ውስጥ ትልቅና ትንሽ ከተጋጩ የሰው ልጅ ስሜቱ ትንሹ የተጠቃ ይመስለዋል። ወደ ትንሹ የማድላት እንደ ዳዊትና እንደ ጎልያድ ልናየው እንችላለን። እና ዳዊት የተጠቃ ዳዊት የተነጠቀ እንደዛ ነው የሚያውቁት እነሱ። ስለዚህ ይሄንን ሁሉ ሳሪያችን ውስጥ አስገብተን በዚህ ረገድ ለምን አልተሰማንም የሚለው ትተን እንድንሰማ ምን እናድርግ፣ የትኛውን ውጪ የትኛውን ኃይል እንመድብ የሚለው ላይ ማስኮን ያለብን ይመስለኛል።
አሁንም ከእርሶ ጋር ልቆይና አቶ ይልማ በጭብጥ ደረጃ ሁለታችሁም በሰጣችሁት አስተያየት ውስጥ ምክንያቶቹ ይለያዩ እንጂ መገናኛ ብዙሃን የተዛባ ዘገባ ይዘግባሉ፣ ዓለም አቀፉ ማህበረሰብ ዘንድም ትክክለኛ እውነታ የላቸውም በሚለው የምትስማሙ ይመስላል። ምክንያቱም ከውጭ ሆነን ለምንመለከተው ሁለት የተለያዩ ትርክቶች ናቸው የተሰሙ ያሉትና የግጭቱን መንስኤም ሆነ ሂደቱን ኋላም መሆን የተደረሰበትን አስመልክቶ በኢትዮጵያ መንግስት የሚሰማውና በእነኚህ መገናኛ ብዙሃንም ሆነ ዲፕሎማሲያዊ ግፊት የሚያደርጉት ዓለም አቀፍ ማህበረሰቡ ዘንድ የተለየ መሆኑን ነው ለውይይት ያቀረብነውና ያን በእርግጥ የተዛባ ነው የሚለው ድምዳሜ ያላችሁ እርሶ እንዳሉት ምክንያቶቹ ሌላም ቢሆኑ በቅሬታ የሚገለጹና እኛ ላይ የተነጣጠረ ነው የሚለው ሐሳብ ከሚፈጠው በላይ የተወሰደ ነው ያሉትን እንዳለ ይዘን ነገር ግን የተዛባ ነው የሚለው ላይ የሚስማሙ ይመስል
የተዛባ ለመሆኑ ምንም ጥርጥር የለውም። ለምሳሌ የቢቢሲ ፍራንስ 24 ፍራንስ 24 የሚሰሙን የቀረበውን እና እነዚህ የመሳሰሉትን ስናይ የኢትዮጵያ ህብረተሰብ ውጭ ያለውም ውስጥ ያለውም ከፍተኛ ዘመቻ አድርጎባቸው እንደ ይቅርታ የመጠየቅ እንደገና ደግሞ ሌላውን ትክክለኛውን ገጽታ የማሳየት እያሳዩ ነው። እየተለወጡ የመንግስትን ትኖች ፌክ ቫሊውን ባይሆን ካለው ተጨባጭ ሁኔታ ተነስተው የማረም የማስተካከል እርምጃ እየወሰዱ ይሄ የሆነው ፕሬሽር ስላደረግንባቸው ነው። የሚደርሳቸው ኢሜይል የሚደርሳቸው በትዊተር በሌሎች ማህበራዊ ሚዲያዎች ላይ የሚደርሳቸው እንትን የነሱንም ራሳቸውን ተአማኒነታቸውን ጥያቄ ውስጥ ስላስገባቸው ይታረማሉ፣ ይስተካከላሉ። ሆኖ
አቶ ብርሃን አቶ ይልማ ባቀረቡት ላይ የሚያክሉት ካለ?
አይ ቲንክ አቶ ይልማ ጥሩ አድርጎ አቅርቦታል። ሜቢ ትንሽ ማከል ቢያስፈልግ ምንድን ነው በአሁኑ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ምን መልክ እንዳለው በህዝብና በመንግስት መካከል ያለው ግንኙነት ምን እንደሆነ ብዙ በደንብ የተገነዘቡ አይመስለኝም። ሁለተኛ ከሚያገኙት ኢንፎርሜሽን በመነሳት የኢትዮጵያ መንግስትና የኢትዮጵያ ህዝብ የትግራይ ህዝብ ጠላት አድርገው የመገመትና እርዳታ እስከ መከልከል ድረስ እንደሚኬድ ከዛም አልፎ ሌሎች የሰብአዊ መብት ገፈፋዎች የሪቬንጅ አካሄዶች እንደሚሄድ አድርገው ሊገምቱ ይችላሉ ብዬ አስባለሁ። እና ትልቁ ቁም ነገሩ ምንድነው? የተወሰኑ የጥቂት ግለሰቦችና ቡድን ጉዳይ መሆኑን የኢትዮጵያ መንግስትም የኢትዮጵያ ህዝብ ለትግራይ ህዝብ ምንም አይነት ጥላቻ የሌለው መሆኑን ማስገንዘብ ነው ትልቁ ነገር የሚመስለኝ። ሁለተኛው ደግሞ ሌላው ትራንዚሽን ብራውንድ የሚሰራው ስራ ነው። ወንደም ብራውንድ መንግስት ለትግራይ በተለይ በተጎዱ አካባቢዎች በዚህ በአማራና በትግራይ አካባቢ ባለው በአፋርና በትግራይ መካከል አካባቢ ባለው ሁኔታ የተጎዱ ሰዎችን ለመርዳት የሚያደርገውን ነገር ትራንስፓረንት በሆነ መልክ ማሳየት ከቻለ ኢቨን የውጭ ሰዎች ሁሉ መጥተው እንዲያዩት አክሰስ ማዘጋጀት ቢችል የውጭን ፖለቲካ በጣም የሚቀይረው ይመስለኛል። ግን እንዳልከው የቴሌኮሙኒኬሽን ችግር ስላለ ሊሆን ይችላል፣ ግን መንግስት አቅም ያለው ይመስለኛል። ይሄንን አልፎ ፊዚካሊ ሰዎችን አምጥቶ ቦታው ላይ ወስዶ ማሳየት የሚችል አለበለዚያም ደግሞ ባሏቸው ሪፕሬዘንታቲቭስ አማካኝነት ጉዳዮችን እንዲያዩ ማድረግ ይሄ በርቀት የኢትዮጵያን መንግስትም ይሁን ህዝብም ይሁን ስም ለማጥፋት የሚደረገውን ሂደት ሁሉ የሚቆርጥ ይመስለኛል። እና በዚህ አይነት ትልቁ ነገር በተግባር ማሳየት መቻሉና ያን ተግባር ደግሞ ትራንስፓረንት ማድረጉ ችግሩን ሁሉ የሚቀንሰው ይመስለኛል።
ስለዚህ ግራና ቀኝ ያሉት ዝግቦች ባሻገር ያለውን እውነታ ለብዙዎች በሚረዳ መልኩ ወደፊትም በሚያስኬዱ አቅጣጫዎች ላይ ተለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች ስብርታቸው እንዲወያዩበት ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የየበኩላችን አስተያየት እንድሰጡ የጋበዝናችሁና ይሄን የግጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ። ከፍ ያለ ተስፋ ያሳደሩ ይመስላል። ቀደም ብለን ባነሳነው የህዋት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ የተራዘመ ውጊያ የማዳከም እቅድ መያዛቸውን ነው እየተናገሩ ያሉ አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሀሳብ ምኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ለቀ ያለው። ከዚህ አንጻር በእርግጥ ይሄ ኢትዮጵያውያን ባለፉት ሁለት ዓመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ ወይስ ቀደም ብዬ እንደገለጽኩት በህዋት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን?
አድማጮች ውይይቱ አልተቋጨም። ለአሁኑ አሉላና እንግዶቹን እናመሰግናለን። ሙሉ ውይይታቸውን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን።